Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ ወደ አማራ ክልል፣ አዲስ አበባና ትግራይ ክልል እንዲሁም ወደ ሪዮ ኦሎምፒክስ ይወስደናል።
የሕዝቡን ጥያቄ ለመመለስ መንግሥት እንደሚሠራ የሀገሪቱ ምክትል ጠቅላይ ሚኒስትርና የብሔረ አማራ ዴሞክራሲያዊ ንቅናቄ መሪ አቶ ደመቀ መኮንን ተናገሩ።
በእነዚህ መስተጋብር ችግሮችን በፍጥነት ለመፍታት ችግሮች ካልተፈቱ ያልተፈቱበትን ምክንያት ለባለቤቱ የጋራ ተግባቦት ለመፍጠር በዛ ላይ ተመስርቶ ለቀጣይ ንቅናቄ ሁኔታዎችን ማመቻቸት ያስፈልጋል።
የኢትዮጵያ የፌዴራላዊ አስተዳደራዊ መዋቅር በአሁኑ ወቅት በሀገሪቱ ለሚታዩ የብሔር ማንነት ጥያቄዎች ምን ያህል ድርሻ አለው?
ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ኃይሎች የኢትዮጵያን ሕዝብ ፍላጎት ወይንም ጥቅም የሚያካትቱ ኃይሎች አልነበሩ።
ይሄ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃተ ሕሊና በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ፍርክርካችን ይወጣል።
የሁለት ምሁራንም በጉዳዩ ላይ አነጋግረናል። ከዝግጅታችን ሁሉንም ማግኘት ትችላላችሁ።
በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታ ስርጭት ለመግታት መንግስት ከዓለም አቀፍና አገር በቀል ምግባረ ሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑን ተዘገበ።
በሪዮ ኦሊምፒክስ ኢትዮጵያውያን አትሌቶች ድል እያስመዘገቡ ነው። ደቡብ አፍሪካና ኬንያም አልተቻሉም። ለኢትዮጵያ ወርቅ ያስመዘገበችው አልማዝ አያና ድሏን በ5000 ሜትር ትደግማለች ተብሎ ይጠበቃል።
በጣም ትልቅ ታሪክ ነው። አንዳንድ ጊዜ በዚህ ዘመን ፈጠሬ በጣም ያስደስተኛል። በዚህ አይነት ነገር ማየት ብለን ሁላችን ደግመን ልናወራው የምንገባው ታሪክ ነው።
ስለዚህ ሁለት ወርቅ ሲደመር አልማዝ አያና ይባላል ማለት ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ። ዜናውን ይዘን የምንቀርበው እኔና ሄኖክ በድጋሚ ነው። የዛሬው ዜናዎች እነዚህ ናቸው። ለሙስሊሞች የሚሟገት ቡድን ኒውዮርክ ከተማ ውስጥ የተገደሉት ኢማምና ረዳታቸው ጉዳይ መፍትሄ እንዲያገኝ ለመርዳት $10,000 እንደሚሰጥ ገልጿል። የ55 ዓመት ዕድሜ የሆኑት ኢማም ሙላማ አኮንጂ እና ተሃራ ኡዲን ባለፈው ቅዳሜ ከጸሎት ሲወጡ መንገድ ላይ በተከፈተባቸው ተኩስ ነበር የተገደሉት።
50 የሚሆኑ ከሁለት ዓመታት በፊት በቺቦክ ናይጄሪያ የተጠለፉት ሴት ተማሪዎች ያሉበት ቪዲዮ ባለፈው እሁድ ከታየ በኋላ የናይጄሪያ መንግስት ከቦኮ ሐራም ጋር ለመነጋገር እየሞከረ እንደሆነ ተገልጿል። ከእነሱም በርካታ መሞታቸውን ጽንፈኛው ቡድን ተናግሮ በሕይወት ላሉት የእስረኞች ልውውጥ እየጠየቀ ነው ተብሏል። ትናንት እሁድ ዩቱብ ላይ የወጣው ቪዲዮ ሻሽ ያደረጉ ስጋት የሚታይባቸው ወጣት ሴቶች ጭምብል አጥልቆ ወታደራዊ ልብስ የለበሰው ሰው አጠገብ ተቀምጠውና ቆመው ያሳያል። በሐውሳ የሚናገረው ሰው የናይጄሪያ መንግስት በአቡጃ በሌጎስና በማይዱግሪ የያዛቸውን ሰዎች እንዲለቅ ጥሪ አቅርበዋል። ቦኮ ሐራም ከዚህ ቀደም ጠይቆ ነበር የሚሉ ተቆርቋሪዎች የናይጄሪያ መንግስት ለተጠለፉት ልጆች ሲል ከቦኮ ሐራም ጋር መደራደር አለበት ይላሉ።
በሌላ ወገን የዛምቢያው ፕሬዝዳንት በጣም በተቀራረበ የድምጽ ብልጫ እንደገና ተመርጠዋል። ተቃዋሚ ወገኖች የምርጫው ሂደት ተጭበርብሯል ይላሉ። የገዢው የአገር ወዳጆች ግንባር መሪ ኤድጋር ሉንጉ 50% ድምጽ አግኝተው ዋና ተወዳዳሪያቸውን ሀካኢንዴ ሂችለማንን እንዳሸነፉ የሀገሪቱ የምርጫ ኮሚሽን አስታውቋል። የተባበረው የብሔራዊ ልማት ፓርቲ የተባለው በሂችለማን የሚመራው ፓርቲ አባላት ግን ባለፈው ሐሙስ የተካሄደው ምርጫ ተጭበርብሯል በሚል ለሀገሪቱ ህገ መንግስታዊ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልመልሳችሁ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዝግጅታችን እናልፋለን። የሕዝቡን ጥያቄ ለመመለስ መንግስት እንደሚሰራ የኢትዮጵያ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትርና የብሔራ አማራ ዴሞክራሲያዊ ንቅናቄ መሪ አቶ ደመቀ መኮንን ተናገሩ። በአማራ ክልል የተቀሰቀሱ ተቃውሞዎችን ተከትሎ የተሰጠውን መግለጫ የተከታተለው እስክንድር ፍሬው ከአዲስ አበባ የሚከተለውን ልኳል።
በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የተፈው የሰው ህይወትና የተፈጠረው አለመረጋጋት እንዳሳሰባቸው ነው ተቃዋሚዎች እየገለጹ ያሉት። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ዛሬ የሰጠው መግለጫም ይህንኑ ስጋቱን ያንጸባረቀበት የመፍትሄ ሐሳቦችንም የጠቆመበት ነው። ኢዴፓ በመግለጫው እንዳስታወሰው ተቃውሞዎቹና ግጭቶቹ ከተቀሰቀሱ ጊዜ ጀምሮ መንግስት፣ ህዝቡ፣ የመገናኛ ብዙሃንና የፖለቲካ ኃይሎች በኃላፊነት እንዲንቀሳቀሱ ሲያሳስብ ቆይቷል። በዛሬው መግለጫውም ተመሳሳይ ጥሪ አቅርቧል። መነሻ የመፍትሄ ሐሳቦችን ማመላክቷል። በፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ የተነበበው መግለጫ ይህንኑን ያንጸባረቀው
መንግስት በሰው ህይወት ላይ ጉዳት የሚያደርስ ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠብ፣ የህብረተሰቡን ጥያቄ በዘላቂነት ለመፍታት እንዲንቀሳቀስ፣ በተጨማሪም በሐቅ ላይ የተመሰረተ መድረክ በመፍጠር በችግሩ ዙሪያ ከህዝቡና የተለያዩ የህብረተሰብ ክፍሎችን ከሚወክሉ ተቋማትና ድርጅቶች ጋር ለመወያየት እድል እንዲፈጠር። ሁለተኛ፣ መንግስት በግጭቱ ምክንያት የታሰሩ ዜጎችን ህገ መንግስታዊና ሰብአዊ መብታቸውን እንዲጠብቅ፣ በቤተሰቦቻቸው በወዳጅ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተጠብቆ በፍጥነት ግልጽና ነጻ በሆነ ፍትህ እንዲዳኙ፣ ያላግባብ የታሰሩ ሰዎችንም በአስቸኳይ እንዲፈታ። ሶስተኛ፣ መንግስት የሚነሱ የማንነት ጥያቄዎችን የሀገሪቱን ህገ መንግስት መሰረት አድርጎ በአስቸኳይ እንዲፈታና ለዘለቄታው ግን የሀገራችንን የፌዴራል አደረጃጀትና አጠቃላይ የፖለቲካ ስርዓቱን ፈትሾ ለችግሮቹ የሚመጥን ዘላቂና አስተማማኝ መፍትሄ እንዲሰጥ። አራተኛ፣ ይህን ግጭት ተከትሎ ለጠፋው ህይወት፣ ለደረሰው የአካል ጉዳትና ለወደመው ንብረት ኃላፊነት የሚወስደውን አካል የሚለይና የሚያጣራ ለሀቅ የሚሰራ ገለልተኛ አጣሪ ኮሚቴ እንዲቋቋምና ውጤቱንም በአስቸኳይ ለህዝቡ እንዲያሳውቅ በድጋሚ እንጠይቃለን።
የኢትዮጵያ መንግስት በጉዳዩ ላይ ያንጸባረቀ ያለው አቋም ከተቃዋሚዎቹ የተለየ ነው። የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል መሐመድ ሰይድ የሰጡት አስተያየት ይህንኑ ያንጸባርቃል። በእርሳቸው እምነት የጸጥታ ኃይሉ የተጋፈጠው ሰላማዊ ካልሆኑ ሰልፈኞች ጋር ነው። የጸጥታ ኃይሎች ራሳቸውን ለአደጋ በማጋለጥ ጭምር ህግ የማስከበር ኃላፊነታቸውን እንደተወጡ ነው ዳይሬክተሩ የሚናገሩት።
ሰልፎቹም ሰላማዊ እንዳልነበሩ በትክክል የታየበት ሁኔታ ነው ያለው። በመሳሪያ የተደገፉ፣ ቦምብ የሚወረወረባቸው፣ መልእክቶቹንም ስናይ ህዝቦችን ከህዝብ የሚያጋጩ፣ የኢትዮጵያ ብሔር ብሔረሰቦች በጋራ ያጸደቁት ህገ መንግስታዊ እውቅና ያገኘ የኢትዮጵያ ባንዲራ የማይታይበት፣ አጠቃላይ ጊዜን፣ ቦታን፣ ሁኔታን ጭምር ማዕከል ያላደረገ እና አጠቃላይ ዜጎችን አደጋ ላይ በሚጥል መልኩ በሰላማዊ ሰልፍ ሰበብ የተደረጉ ሁከቶች ናቸው። ይሄ ደግሞ ትክክል እንዳልሆነ መንግስት በተደጋጋሚ የገለጸበት ሁኔታ ነው ያለው። አጠቃላይ ፍላጎታቸውን ስናይ ሁከቱ ወደ ማይበርድ የእርስ በርስ ግጭት እንዲያመራ፣ አጠቃላይ ህዝቡም ወደዛ እንዲገባ ከፍተኛ ፍላጎቶች ነበሩ።
ይህ አቋም ደግሞ በመንግስት የመገናኛ ብዙሃንም በተደጋጋሚ ተገልጿል። ተቃዋሚው ኢዴፓ የመንግስት የመገናኛ ብዙሃን፣ የግሎቹና ሌሎቹም ገንቢ ሚና እንዲጫወቱም በዛሬው መግለጫ ጥሪ አቅርቧል።
የግል መገናኛ ብዙሃን፣ የህትመት ውጤቶችና በማህበራዊ ድረገጽ መረጃዎችን የሚሰጡ ድርጅቶችና ግለሰቦች የሀገራችንን ህልውና አደጋ ውስጥ ከሚከት ቅስቀሳ ተቆጥበው ለሀገራችን ዘላቂ ሰላም በሚጠቅም መልኩ ኃላፊነታቸውን እንዲወጡ፣ የመንግስት መገናኛ ብዙሃንም የአንድን ወገን አሰልቺ ቅስቀሳ ብቻ ማቅረባቸውን ትተው የሁሉም ወገን ሀሳብ የሚስተናገድበት መድረክ እንዲፈጥሩ፣
ኢዴፓ በመጨረሻም የብሔራዊ እርቅ መድረክ እንዲፈጠር ጥሪ አቅርቧል። እንዲህ አይነቱ መድረክ መግለጫው እንዳብራራው ስር እየሰደደ የመጣውን የጥላቻ የመናናቅ ያለመተማመንና የቂም በቀል ስሜት ለማስወገድ ይጠቅማል። የኃይል የስልጣን ሽግግርን ወደ ሰላማዊ የስልጣን ሽግግር ለመለወጥ የሚያስችል ታሪካዊ መሰረትም ይፈጥራል ብሏል። ኢዴፓ የሚያቀርበው የብሔራዊ እርቅ ሐሳብ ግን ባንዳንድ ወገኖች ከመነሳው የተለየ መሆኑን የፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ተቆመዋል።
ይሄንን ብሔራዊ እርቅ ይሄኛው መንግስት ወርዶ ሌላ መንግስት እንዲተካ ወይም ደግሞ በአጠቃላይ የሽግግር መንግስት ይመስረት ወደሚለው አይነት አስተሳሰብ አይደለም እኛ ይሄን ያለ ነው። ይሄን እነዚህን ችግሮች ሊፈታ የሚችል አንድ በጋራ የሆነ ሁሉም የፖለቲካ ፓርቲዎች የሚሳተፉበት ሁሉም አጠቃላይ ለህቃን የሚሳተፉበት ወክለዋለሁ የሚለው ህብረተሰብ ክፍል እስካለ ድረስ ያ ወካይ ህብረተሰብ የሚሳተፍበት ሁሉንም የሚያቀፈ ተቋም በዚህ መድረክ ውስጥ አንድ ጥናት ሊያደርግ የሚችል ወይም ደግሞ አንድ ጥናታዊ የሆነ መስመር ሊመሰረት የሚችል በኮሚሽንም ደረጃ ልንለው እንችላለን በጽፈት ቤትም ደረጃ ልንለው እንችላለን የብሔራዊ እርቅ ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችልና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን።
በኦሮሚያና በአማራ ክልሎች ያለውን ሁኔታ በተመለከተ ቀዳሚዎቹ ተግባራት የህዝብን ጥያቄ ማዳመጥ፣ የኃይል ርምጃን ማቆምና ያላግባብ የታሰሩትን መፍታት እንደሆነ የኢዴፓ አመራሮች ተናግረዋል። በሰው ህይወትና ንብረት ላይ የደረሰው ጉዳት በገለልተኛ አጣሪ ኮሚሽን መመርመሩም ሌላው ቀዳሚ ተግባር መሆኑን የህዝብ ግንኙነት ኃላፊው ኤርሚያስ ባልከው አብራርተዋል።
ብዙ አካባቢዎች ላይ ግጭቶች ተፈጥሯል። እነዚህ ግጭቶች ደግሞ የተለያዩ የሰዎችን ህይወት መጥፋት አስከትሏል። ስለዚህ አሁን እንደከዚህ በፊቱ ሳይሆን ችግሮቹ አሁንም ተባብሰው ከመቀጠላቸው በፊት በህብረተሰቡ ዘንድ ተቀባይነት ሊኖረው የሚችል ገለልተኛ የሆነ አጣሪ ኮሚቴ ማቋቋም መቻል አለበት መንግስት። በህብረተሰቡ ዘንድ ተአማኒነት ያለው ይህ የአጣሪ ኮሚቴ የሚወስነውን ውሳኔ ተከትሎ እርምጃዎች ሊወሰዱ የሚችሉበት ሁኔታ መመቻቸት አለበት።
በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ ሰልፎችን ተከትሎ የደረሱ ጉዳቶችን በተመለከተ መንግስት ጥርት ያለ መረጃ አልሰጠም። የጉዳቱ መጠን ተጣርቶ በቀጣይ ይፋ ይደረጋል ሲሉ ነው የመንግስት ኮሙኒኬሽን ጉዳይ ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል መሐመድ ሰይድ የተናገሩት። አጣሪ ኮሚሽን ይቋቋም እንደሆነ ግን አልጠቀሱም። የኢትዮጵያ መንግስት ካለፈው ህዳር ጀምሮ በኦሮሚያ በተካሄዱ የተቃውሞ እንቅስቃሴዎች እንደዚሁም በአማራ ክልል በቅማንት አካባቢ በደረሱ ጉዳቶች ላይ ማጣራት ማድረጉ ይታወሳል። ይህንን ያከናወነው ግን በአገሪቱ ያለው የኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ ገለልተኛ ለመሆኑን የሚገልጹት ተቃዋሚዎች በሁሉም ዘንድ ተቀባይነት ያለው አጣሪ ቡድን እንዲቋቋም ይፈልጋሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Alright, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta! Mama!
የኢትዮጵያ ፌደራላዊ አስተዳደርን የሚመለከት ውይይት እናቀርባለን። በናፎርክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የማህበረሰብ ሽምግልናና ሰላም ግንባታ በዊሊያምና በፕሮፌሰር ዶክተር ብርሃኑ መንግስቱ እንዲሁም በዊሊያምና ሜሪ የህግ ክፍል ሲያስተምሩ የነበሩ አሁን በጡረታ የሚገኙት ፕሮፌሰር ኤሜትሪስ ዶክተር አለማንተ ገብረስላሴና በኒውዮርክ ከተማ በሚገኘው ሲቲ ዩኒቨርሲቲ የአፍሪካ ጥናት ፕሮፌሰር ዶክተር ገላውዲዮስ አራያ እንዲያወያዩን ጋብዘናል። ዛሬ የመጀመሪያውን ክፍል እናቀርባለን። ያነጋገራቸው አዳነች ፍስሐዬ ናት።
በመጀመሪያ ዶክተር አለማንተ ገብረስላሴ፣ ዶክተር ገላውዲዮስ አራያ፣ ዶክተር ብርሃኑ መንግስቱ ለትብብራችሁና ለጊዜያችሁ በጣም እናመሰግናለን። አሁን እንግዲህ እንደሚታወቀው ኢትዮጵያ ውስጥ ፌዴራላዊ ስርዓት ከተመሰረተ 25 ዓመታት አልፈዋል። እስካሁን ባለው ጊዜ ደህና መስሎ ቆይቶ አሁን ግን በአንዳንድ የአማራ ክልል ቦታዎች ከወልቃይት ጋር ተያይዞ አንዳንድ ችግር እየታዩ ናቸው እና እስቲ ስለዚህ ስለ ፌዴራላዊ አወቃቀር ያላችሁን አመለካከት ብትነግሩን። በዶክተር አለማንተ ገብረስላሴ እንጀምር።
እሺ፣ አመሰግናለሁ ወይዘሮ አዳነች። እኔ መሰረታዊው ችግር የሚመነጨው ከፌዴራላዊ አወቃቀሩ ነው የምለው አንደኛ። ሁለተኛ ደግሞ ይሄን አወቃቀር ስራ ላይ እንዲውል የጠነሰሱት ኃይሎች የኢትዮጵያን ሕዝብ ፍላጎት ወይንም ጥቅም የሚያካትቱ ኃይሎች አልነበሩም። ይሄን ለማለት የምፈልገው ምንድን ነው? በ1984 ዓመተ ምህረት ህወሓትና ኦነግ ናቸው ያን ቻርተር ያረቀቁት። ይሄንን አወቃቀር እንደገና በህገ መንግስት ደረጃ አጸደቁት። ይሄ ሲያደርጉ ኦነግ የሚፈልገውን ኦሮሚያ የሚባል በታሪክ ያልነበረ ግዛት፣ ሰፊ ግዛት ኦሮሚያ ተብሎ ኦነግ እንዲያስተዳድር፣ ሁለተኛ ደግሞ አማራ የሚባል በታሪክ ያልነበረ ወይም ጎንደር ወይም ጎጃም ወይም ሸዋ ወይም ወሎ ወይም ትግራይ ወለጋ እንደዚህ የመሳሰሉ አገሮች ነው የነበሩት። ግን አማራ የሚባል ክልል በታሪካችን ኖሮ አያውቅም፣ ኦሮሚያ የሚባል ኖሮ አያውቅም። ይህንን የፈጠሩት ሰዎች ግን ለራሳቸው አገዛዝ ይመቸናል ብለው በማሰብ ለጊዜው ነው። ለዘለቄታው ግን እንደማይመች ይኸው አሁን ሰሞኑን የተከሰተው ሁኔታ እያሳየን ነው። እና መሰረታዊ ችግሩ የሚመነጨው ከዚህ አወቃቀርና ውቅሩን የሰሩት ኃይሎች የአማራው ሕዝብ አልተወከለም ለእኔ ሊሰጠኝ ይገባል ብለው ወሰኑን ከልለው የተደራደሩበት ሁኔታ አልነበረም። በአማራው ክልል በኩል ቢያንስ ችግሩ የሚመነጨው ከዛ ነው ለማለት ፈልጌ ነው።
ይህንን የፌዴራላዊ አወቃቀር ሲያቅዱ ኢትዮጵያ እንግዲህ እንደምናውቀው የኦሮሞ ሕዝብ ንቅናቄ፣ የኦሮሞ ነጻ አውጪ ግንባር ተጨቆንን ብለው ሲታገሉ ነበር አይደለም እንዴ? እነዛ ሲታገሉ የነበሩት በአንድ ማዕከላዊ መንግስት መተዳደሩ አልጠቀመንም፣ ተጎድተናል፣ ራሳችንን ለማስተዳደር አልቻልንም ተብሎ ብሔር ብሔረሰብ ራሳቸውን እንዲያስተዳድሩ የሚል እምነት ስለነበረ በተለይም በግራ ዘመን በሆኑ ኃይሎች ወይም ደግሞ ይታገሉ በነበሩት እንደ ኦነግና እንደ ህወሓት የመሳሰሉትና ሌሎቹ ይህንን መሰረት በማድረግ መሰለኝ እነሱ እንግዲህ ይህን የመሰረቱት ብሔር ብሔረሰቦች ራሳቸው እንዲያስተዳድሩ በሚል።
አዎ እንግዲህ ይሄ በስሎጋን ደረጃ በመፈክር ደረጃ ኦነግ ለምሳሌ የኦሮሞ የሚባል ግዛት አለ በሚል የብሔሮች ጥያቄ የብሔር መብት በሚል ታግሏል። በእርግጥ የትግራይ ነጻ አውጪ ድርጅትም እንደዚሁ። ነገር ግን ኦነግ በመፈክር ደረጃ በተወሰነ ደረጃ ታገደ ቢባልም ሰፊው የኦሮሞ ህዝብ ደግሞ ያንን ግዛት የኔ ነውና አንተነህ የምትወክለኝ ብሎ ድምፅ የሰጠበት ጊዜ የለም። ማዕከላዊ የህግ አረቃቀቅ ስነ ስርዓት ተፈጥሮ በመቻቻል በኮምፕሮማይዝ ማለት ነው፣ በመቻቻል አይነት መንገድ ልዩ ልዩ ፋክተሮች ልዩ ልዩ ሁኔታዎችን በተመለከተ ሁኔታ የሀገሪቱ አስተዳደር ሊካለል ይችል ነበር። ከኢትዮጵያ ተገንጥሎ መውጣት እንደ መብት ተደርጎ በህገ መንግስት መረቀቅ እነዚህ ሁሉ የብሔረሰብ ትግል መብቶች ናቸው ብለን ማየት የሚገባን አይመስለኝም።
እሺ፣ አሁን እንግዲህ ወደ ዶክተር ገላውዲዮስ ሊሄድና ክልል የሚለውን ክልል ስሙን ትተን ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር የሚለው ምክንያቱም መሰረቱ የሚመስለኝ በዛን ጊዜ ሌሎቹ እነ ኢሃፓም ሌሎችም ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ የሚለው በአብዛኛው የሚቀበለው ነበርና ይህንን መሰረት በማድረግ መሰለኝ ይህንን የተመሰረተውና ይህንን በሀሳባችን ይዘን እንድንወያይ ብዬ ነው ዝም ብለን ክልል የሚለውን አንጠልጥለን ከምንወስደው። ዶክተር ገላውዲዮስ አርአያ፣
እኔ እንዴት ነው ያየሁት የፌዴራል አወቃቀር በመሰረተ ሀሳቡ ምስማማበትና በብዙ ሀገሮችም የሰራ ስለሆነ ለኢትዮጵያም እንደ መፍትሄ ነበር ያየሁት ከመጀመሪያው ነው። ሆኖም ግን አንዳንድ ጊዜ ብሔር ብሔረሰቦች እንላለን እንጂ እኔም በነገራችን ላይ የማምንበት ነው የምደግፈው ነው ብሔሮች እኩልነት እንዲያገኙ ከተቻለም ራሳቸውን የሚያስተዳድሩበት ሁኔታ ከተፈጠረ መልካም፣ ባህላቸውንና ቋንቋቸውን የሚያሳድጉበት መንገድ ከተፈጠረ መልካም። ነገር ግን ከኢትዮጵያ ታሪካዊ አንጻር ከተነሳን ምን ያህልስ ማስተዳደር ይችላሉ የሚልም ጥያቄ ሊመጣ ይችላል። አንዳንድ ጊዜ አሁን በአንጻራዊ በሆነ መንገድ እንኳን ካየ ነው ትንሽ የተማረና እውቀት ያለው ወይም አገር ማስተዳደር ይችላል ብለን የምናያቸው ብሔሮች ምናልባት ትግራይ፣ አማራና ኦሮሞ ነው ሊሆን የሚችለው። ሌላው ግን በጣም ተበድሎም ተንቆም ተረስቶም የነበረ እንደነ ጋምቤላን አለ። ምንጊዜም በማዕከላዊ መንግስት ላይ ጥገኝነት ይኖራል ምንጊዜም። እና ራሳቸውን ያስተዳድሩ ሲባል እኮ ያን ሁሉ ነገር ማየት ያስፈልጋል። ግን ዋናው ነገር እኔ ምንድነው ያሰጋኝና ከመጀመሪያ ሆኖ እና በአንድ መጀመሪያ በጻፍኩት መጽሐፍ ላይ በ95 በፈረንጅ ይሄ የብሔር አወቃቀሩ በቋንቋና በጎሳ ከሆነ የኋላ ኋላ የብሔርና ጎሳ ንቃተ ህሊና በጨመረ ቁጥር በልዩነታችን ላይ ማትኮር እንጀምርና ፍርክስካችን ይወጣል፣ ችግር ላይ እንወድቃለን ብዬ ጽፌ ነበር። ይህን ሁሉም ማየት ያስፈልጋል እኮ። አሁን ያለው ካርታ የኢትዮጵያ ካርታ ካየ ነው አንድ የእንግሊዝ አንትሮፖሎጂስት የጻፈው ዶናልድ ዶናም የሚባል ከሌላች ወንዲ ጄምስ አብሮ የጻፉት ናቸው። The Southern Marsh of Imperial Ethiopia ይላል መጽሐፉ። ካርታው እንዳለ ተመሳሳይ ነው በጣም። ካርታው እንዳለ ማክሮ ሪጅንስ ይለዋል ዶናልድ ዶናም። እኛ ደግሞ እዚህ ክልል ብለነዋል፣ ወይም ክልል ብለውታል ኢህአዴጎች ማለት ነው። እና በቋንቋ ብቻ ካልክ ብትንትኑም ይወጣል አንድ ነገር። እርግጥ ነው ለብሔሮቹ እኩልነት ተብሎ የተደረገ ሊሆን ይችላል እንደ ጠቀሽው፣ በዛ ላይ ችግር የለብኝም። ግን የሚሻለውም የሆነ የነበረው ምንድን ነው ኦሮሚያ የሚባል አካባቢን ቢኖርም እዛ አካባቢ ደግሞ አት ንዑስ ብሔሮች አሉ ሌሎች በአካባቢው፣ እነሱስ ምን ይሆኑ ነው በጣም አስቸጋሪ ሁኔታ ስለሚፈጠር ህብረ ብሔር የግዛት ክልሎች ቢፈጠሩ ይሻል ነበር የሚል እምነት ነው ያለኝ እኔ።
በነገራችን ላይ እንግዲህ አሁን ያነሱት ደቡብ ህዝቦችን ካየን ደቡብ ህዝቦች አንድ አይደለም፣ ቋንቋ አይደለም። ለምሳሌ እነሱ የተለያዩ ብሔር ብሔረሰቦች ወይም ብሔረሰብ እንበላቸው በአጠቃላይ አብረው እየሰሩ ነው ካለምንም ችግር፣ አማርኛ እንደ የስራ ቋንቋቸው አድርገው እየሰሩ ነው። እንግዲህ
እሱ አንድ ጠቅሳት ነበር። አሁን ንዑስ ኢትዮጵያ ሆና የቆየችው የደቡብ የሚባል ነገር ነው እንግዲህ የደቡብ ክልል። እዛ ላይ እንግዲህ ጉራጌ አለ፣ ሀዲያ አለ፣ ከምባታ አለ፣ ሲዳማ አለ፣ ጊዲ አለ፣ ቡርጂ አለ፣ ጊዲቹ አሉ፣ ቆራ አሉ፣ ካፋ አሉ፣ በጣም ብዙ ናቸው። የናቴና ያገሬ ናፍቆት ከቄ በላይ እስከ መቼ በሰው ሀገር ላይ ለሰቃይ ባልተዋለኝ
በብራዚል ሪዮ ዲ ጄኔሮ በመካሄድ ላይ ባለው የኦሎምፒክ ውድድር ኢትዮጵያውያን አትሌቶች እየተሳተፉ ይገኛሉ። የወርቅ ሜዳሊያዎችም እየተገኙ ናቸው። ይህንን አስመልክቶ የስፖርት ጋዜጠኛና አማካሪ ከዚህ በፊት በዓለም አቀፍ የአትሌቲክስ ፌዴሬሽን ለረጅም ጊዜ ሲጽፍ የቆየ በዓለም የኦሊምፒክ ኮሚቴ አይኦሲ ውስጥም የሰራ ወጣት የስፖርት ጋዜጠኛና አማካሪ ነው ኤልሻዳይ ነጋሽ። ኤልሻዳይ እንደምን አመሸ?
እንደምን አመሸ ሄኖክ።
እንግዲህ የሪዮ ኦሊምፒክስ በጣም ደስ የሚል ሆኗል በብዙ መልኩ ኢትዮጵያን በተመለከተ። እስኪ ከዛሬውን ጀምርና 3000 ሜትር መሰናክል የሴቶች ፍጻሜ ተካሂዷል፣ ምን ይመስላል ዛሬ?
መልካም። በሴቶች 3000 ሜትር መሰናክል ሶስት ኢትዮጵያን አትሌቶች ፍጻሜ አልፈው ነበረ። ሶፊያ ተስፋ፣ ቲንሽ ዲሮ እና ህይወት አያሌው። ውድድሩ በጣም ጠንካራና ዓለም ሬከርድ ለመሰበ አንድ ሰከንድ የቀረው ውድድር ነበር። በዚህ ዜግነቷ ከኬንያ ለውጣ ለባህሪ የምትሰጠው ጅቤት አሸንፋለች። ጥሩ የሚባል ሰዓት ነበር ያስመዘገበች። በዓለም ሁለተኛ ፈጣን ሰዓት ነበረ። በኢትዮጵያ በኩል የተሰለፉት ሶፊያ ሰፋ፣ ቴነሽ እና ደብዮት ጥሩ ውድድር አልገጠማቸውም። ጥሩ ከነሱ የተሻለ ውጤት ያመጣችው ሶፊያ ሰፋ ናት። እሷም ስድስተኛ በመሆን ውድድሩን አጠናቀቀች።
ኤልሻዳይ እንግዲህ በዚህ በ3000 ሜትር መሰናክል ማጣሪያ ውድድር ላይ ኢትዮጵያዊቷ ቴኔሽ ዲሮ ጫማዋ ወልቆባት ውድድሩን ብትፈጽምም ወደ ሁለተኛው ዙር ለማለፍ አልበቃችም። ግን የዓለም የመገናኛ ብዙሃን በስቴዲየሙ ሪዮ የነበሩት ሰዎች ራሱ በጣም በጭብጨባና በአድናቆት ነበር የተቀበሏት።
And dragging three of them away is going to make it doubly hard for Dero, who's still 50 meters behind, to get back to them.
I'm going to go back to the Bereshbet. What happened is that we're going to go back to the Bereshbet. We're going to go back to the Bereshbet. And we're going to go back to the ይደግፋችኋል። እንግዲህ ኦሎምፒክቻታችን ከሌሎች ውድድሮች በምሮ ልዩ የሚያደርጋቸው ይህ ነው። ለአትሌቶቹም ለተመልካቹ ልዩ የሆነ ስሜት ልዩ ነገሮችን ነው የምናየው። ይህም በዚህ አመት እንግዲህ ካየናቸው ልዩ ነገሮች ምናልባት ከዋናተኛው ከሮቤርት ኪሮስ ቀጥሎ ሁለተኛው በኢትዮጵያ በኩል አስደናቂና ለየት ያለ አጋጣሚ ለምንገምት ሁኔታ ተፈጥሯል ማለት ነው።
ኤልሻዳይ እንግዲህ መቼም ብለሽ ጻፊበት ታሪክ ተሰራ ከተባለ የአልማዝ አያና የ10000 ሜትር ውድድር ነው። ይሄንን እንግዲህ ብዙዎቻችን በተለይ እናንተ ሩጫ ውድድር በመንዘግብበት ጊዜ የ10000 ሜትር ሬከርድ በቻይና በ1993 ዓመተ ምህረት የተመዘገበ ነበርና አልማዝ አያና ይሄንን ሬከርድ መስበሯ በእውነት ታሪክ ነው።
Almaz Ayana of Ethiopia wins gold and breaks the world record which was set nearly 23 years ago.
በጣም ትልቅ ታሪክ ነው። አንዳንድ ጊዜ በዚህ ዘመን ፈጠሬ በጣም ያስደስተኛል። በዚህ አይነት ነገር ማየት ይብለን ሁላችን ደግመን ልናወራው የሚገባው ታሪክ ነው። ይሄ የሆነበት ምክንያት አንደኛ በሩጫ ዓለም ውስጥ እስካሁን ድረስ የሚነገሩ ብዙ ነገሮች አሉ። አንዱ ከሚነገሩት ነገሮች ውስጥ ሁሉ ጊዜ የዓለም ሻምፒዮናና የኦሎምፒክ ውድድሮች በጣም ታክቲካል ይሆናሉ። ሰዓቶች በጣም ቀርፋፋ ሰዓቶች ናቸው እና እንኳን ሪከርድ ለመስበር ቀጥሎ መሪውን ተከትሎ ውድድሩን በ400 ሜትር ወይም በ200 ሜትር ሲቀር ሮጦ ማጠናቀቅ ነው የሚል ነገር አትሌቶችም ላይ ተመልካቹም ላይ እንደ በተደጋጋሚ ከመነገሩ የተነሳ እንደ ሃይማኖታዊ እውነታ ተደርጎ ነበር የሚታሰቡ። ይሄንን ተባብራን ይጣለችው አልማዝ አያና ትልቁ ውድድር ላይ ዓለም ሬከርድ መስበር እንደሚቻል አሳይታለች። ምናልባት እሷ የፈጠረችው ስሜትና ድባብ ሊሆን ይችላል። አሁን ቅድም 3000 ሜትር መሰናክል ላይ አይቻልም ብሎ የገመቱ አትሌቶች በሙሉ ታክቲካቸውን በዛ መንገድ ቀይረው ውጤትን ውድድርን ከማሸነፍ በተጨማሪ ሬከርድን ሙከራ ለማድረግ እንደሚቻል እየተከተሉት ነው። እንግዲህ አልማዝ 10000 ሜትር ሮጣለች፣ የዓለም ሬከርድ ሰብራለች። 5000 ሜትር ላይ ደግሞ ምን ልታደርግ እንደምትችል ከወዲሁ በጣም የሚያጓጓ ሁኔታ ነው የተፈጠረው።
ኤልሻዳይ፣ ስለ አልማዝ አያና እንደው ማናት፣ የሩጫ ታሪኳ ከየት ነው የመጣችው፣ እነዚህን የመሰለው እንነጋገራለን። ግን 5000 ላይ እሷ ብቻ ነች ያለችው? ገንዘቤ ዲባባም እዛ ላይ ተሳትፋለች።
ገንዘቤ ዲባባ ማጣሪያ 5000 ዘንድሮ ስላሮጠች 1500 ላይ ብቻ ነው የምትሳተፈው። ነገር ግን በ5000 ሜትር ላይ ባለፈው ዓለም ሻምፒዮና ላይ ብር ሜዳሊያ ባለቤት የነበረችው ሰንበሬ ተፈሪ በዚህም ውድድር ላይ ተሳትፋለች። እንዲሁም ወጣቷ የአበባ እየሻነን በዚህ ውድድር ላይ እንደምትሳተፍ ነው እንግዲህ እስካሁን ያለኝ መረጃ።
በአትሌቲክስ ውድድር ደቡብ አፍሪካ እየመራች ትገኛለች የአፍሪካውን ሰንጠረዥ በአንድ ወርቅ፣ በአምስት ብርና በአንድ ነሐስ። ኬንያ ደግሞ በአንድ ወርቅና በሶስት ብር ሁለተኛ፣ ኢትዮጵያ በአንድ ወርቅና በሶስት ነሐስ ሶስተኛ ሆነው እንግዲህ ሰንጠረዡን ከአንድ እስከ ሶስት ይዘውታል። ኤልሻዳይ ነጋሽ የዓለም አቀፍ የአትሌቲክስ ፌዴሬሽን እና የዓለም አቀፍ የኦሊምፒክ ኮሚቴ ውስጥ ለረጅም ጊዜ የሰራ የስፖርት ጋዜጠኛና አማካሪ ነው። አመሰግናለሁ ኤልሻዳይ ለትንተናው።
እኔም አመሰግናለሁ ነው። መልካም ምሽት።
የምሽቱ ዝግጅት ወደ መጠናቀቁ ተቃርቧል። አስቀድመም በኢትዮጵያ ፌዴራላዊ ስርዓት ላይ ያቀረብንላችሁ ትንተና በረቡዕ ዕለት ዝግጅታችን እንደሚቀርብ ለማስተዋወቅ እንወዳለን። ለዛሬው እንሰናበት መስታወት።
አዎ እንግዲህ በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢናን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና
ሄኖክ ሰማ እግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ደግሞ እንግዲህ በቴክኒክ ሞቅ 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 እያደረገው ሞቅ ቢል እያበረው ነው።
ጉዟቸው የሰመረ ይሆን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።